የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
የአፍሪካ ማንነቱ በጣም የተከፈለ ሰው ነበር እና ራሱን ኢትዮጵያ ብቻ ሳይሆን እንደ አፍሪካዊ አርጎ ስለሚያይ ለሱ ይሄ ክፍፍል የአህጉሩ መጎዳት አርጎ ስላየው፣ ሌላው ደግሞ ይሄ ሰው አግባባት የእሱን ሀሳብ ሰው እንዲቀበለው ማድረግ በጣም ችሎታ ነበር።
ክቡር አቶ ከተማ ልዩ ከሚያደርጋቸው አንዱ ትልቁ ነገር በዛ ዘመን ግርማዊነታቸው በጣም ይፈሩ ነበረ። ነገር ግን ክቡር አቶ ከተማ ይፍሩ የማይስማሙበትን ነገር በአክብሮት በደብዳቤ ሁሉ ያቀርቡ ነበር ለግርማዊነታቸው።
በአፍሪካ አንድነት ምስረታ ጥንስስና የኢትዮጵያን የውጭ ጉዳይ ፖሊሲ በመቅረጹ ረገድ አይነተኛ ስራ ከሰሩ ጥቂቶች ውስጥ አንዱ ናቸው እውቁ ዲፕሎማት ከተማ ይፍሩ። የሀገርንም የአህጉሪቱንም ጥቅሞች የሚያስጠብቁ ብልሃቶችና ብርቱ ጥረት ያልተለያቸው ዲፕሎማሲያዊ ስራዎቻቸው ሁነኛ ስፍራ ይሰጣቸዋል። ከመጽሐፉ ደራሲ አቶ መኮንን ከተማና ከሌላው እንግዳችን አቶ ሳምሶን ደምሴ ጋር ካደረግነው ውይይት የተወሰደ ነው። ሙሉ ውይይታችን የሰዓቱን የዓለም ዜና ተከትሎ ይቀርባል። በቅርቡ ከዚህ ዓለም በሞት የተለየ የአንድ አንጋፋ የሥነ ጥበብ ሰው ሕይወትና ሥራም እንዘከራለን።
ከእናት አባቱ አልፎ ደግሞ አያቶቹም ራሳቸው አብዛኛውን የሚያቸውን ጊዜ ውጭ ሀገር ያሳለፉ ናቸው። አሁን የሐኪም ወርቅነህ የልጅ ልጅ ነው እሱ። ሐኪም ወርቅነህ በሁለት ዓመት እድሜያቸው ነው ማርቲን የሚባል ብሪቲሽ ኦፊሰር ይዟቸው ሄዶ ወደ እንግሊዝ ሀገር አዶፕት አድርገው እዚያ ነው ያደጉት።
ሁሉ ጊዜ ከዘመድ ከጓደኞች ጋር የሚጣላው ምንድን ነው? ሁሉ ሰው እኩል ነው፣ ሁላችንም አንድ ነን፣ አንድ ሰው ሲቸገር ሁላችንም ነው የምንቸገረው የሚል አይነት አስተሳሰብ ነበረው።
ሚካኤል ገብርኤል ቴድሮስ ነው ባለ ታሪኩ። ሕይወትና ሥራውን የሚነግሩን ሦስት እንግዶች ጋብዘናል። የዚህም ሙሉ ዝግጅት ቆየት ብሎ ይቀርባል። ንጉሴ አክሊሉ በአዲስ አበባ መስኮቱ በአዲስ ዓመት ለዛ ያሰናዳው ቅንብር በታሪክ ማስታወሻው ድፍን ምዕተ ዓመት የኋልዮሽ ተጉዞ 1916 ዓ ም የኢትዮጵያን ዘመናዊ ትምህርት ጅማሮ ታሪክ ያነሳሳል። እሁድ መስከረም 6 2016 ዓ ም የአዲሱን ዓመት የመጀመሪያ ዝግጅታችንን ይዘን ቀርበናል። ፈተና በበዛበት ዓመት ሁሉን አልፋችሁ እንኳንም በሰላም ከዛሬው ዕለት አደረሳችሁ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሳትገምቱ እንዳልቀራችሁት ባልደረባዬ ቆንጅት ታየ በረፍት ምክንያት ዛሬ በዝግጅታችን የለችም። ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የአልሸባብ ታጣቂዎች ዛሬ እሁድ ጠዋት በሶማሊያ ደቡብ ምዕራብ ግዛት በኩል በአጀብ ይሄዱ በነበሩ የጭነት ተሽከርካሪዎች ወይም ኮንቮይ ላይ የደፈጣ ጥቃት ማድረሳቸውን የሶማሊያ ባለስልጣናት አስታወቁ። የደፈጣው ጥቃት ያነጣጠረው በሁለት የተሽከርካሪ ቡድኖች ላይ ሲሆን አንደኛው ከሶማሊያ የይድ ከተማ ወደ ዋጅድ፣ ሁለተኛው ደግሞ ከኤልባርዶ ወደ ሁደር ከተማ ሲጓዝ እንደነበር ተገልጿል። ማንነታቸው እንዳይገለጽ የፈለጉ የሶማሌ ክልል ባለስልጣን ለቪኦኤ እንደተናገሩት ጥቃቱ በጦር ሰፈሩ ለሚገኙ የኢትዮጵያ ወታደሮች የተላኩ ወታደራዊ ቁሳቁሶችን በሚያጅቡ ወታደሮች ላይ ያነጣጠረ መሆኑን ተናግረዋል። ወታደሮቹ ደፈጣውን ያከሸፉ ሲሆን በተደረገው የተኩስ ልውውጥ አማጺዎቹ 50 የሚደርሱ ተዋጊዎችን ያጡ መሆኑን ባለስልጣናቱ አስታውቀዋል። በሱዳኑ ጦርነት የካርቱም ህንፃዎች እየጋዩ ነው። ስድስተኛ ወሩን በያዘው ውጊያ የሱዳን ፈጥኖ ደራሽ ኃይሎች ለሁለት ተከታታይ ቀናት ካርቱም በሚገኘው የጦር ኃይሉ ዋና መስሪያ ቤት ላይ በከፈቱት ጥቃት ዛሬ እሁድ የእሳት ቃጠሎ መታየቱን ነዋሪዎች ተናገሩ። ዛሬም ውጊያው በሱዳን ጦር ኃይሎች ዋና መምሪያ ዙሪያ በተለያዩ የጦር መሳሪያዎች እየተካሄደ መሆኑን እማኞች ከሱዳን ከተማ ካርቱም ለኤኤፍፒ ተናግረዋል። ከካርቱም 350 ኪሎ ሜትር ርቀቶች ላይ በምትገኘው ኢል ኦቤይድ ከተማ ሌላ ውጊያ እየተካሄደ መሆኑ ተዘግቧል። በአገሪቱ ጦር ኃይሎችና ፈጥኖ ደራሽ ጦር መካከል ትናንት ቅዳሜ ካርቱም ውስጥ ሲካሄድ በዋለው ውጊያ በርካታ ህንፃዎች መጋየታቸውን ዘገባው አመልክቷል። በካርቱም ብዙ ህዝብ በሚኖርባቸው መንደሮች የሚካሄደውን የማያቋርጥ የአየር ድብደባ፣ የመድፍ ተኩስና የጎዳና ላይ ጦርነት የሸሹ 2.8 ሚሊዮን ሰዎችን ጨምሮ ከ5 ሚሊዮን በላይ ሰዎች መፈናቀላቸው ተመልክቷል። ጦርነት ከተቀሰቀሰበት ሚያዝያ ወር አንስቶ እስካሁን 7500 ሰዎች መሞታቸውን መረጃዎች ያሳያሉ። የተባበሩት መንግስታት ጉባኤ የዌስት ባንክ ከተማ በሆነችው ጥንታዊቷ ኢያሪኮ የሚገኙ ፍርስራሾችን በፍልስጤም የዓለም ቅርስ ሆነው እንዲመዘገቡ ድምጽ ሰጠ። ዛሬ እሁድ የተላለፈው ውሳኔ ግዛቱን የምትቆጣጠረውና ለፍልስጤም ህልውና ዕውቅና የማትሰጠው እስራኤልን ሳያስቆጣ እንደማይቀር ተገምቷል። ኢያሪኮ በዓለም እጅግ ጥንታዊ ከሆኑ ያው ከተሞች መካከል አንዷ ናት። ከተማይቱ እስራኤል በኃይል በተቆጣጠረችው የዌስት ባንክ ውስጥ የምትገኝ ቢሆንም የዓለም አቀፍ ዕውቅና ባለው የፍልስጤም አስተዳደር ስር የምትተዳደር መሆኑ በአሶሲየትድ ፕሬስ ዘገባ ተጠቅሷል። በቅርስነት የተመዘገበው የቴል ኤስ ሱልጣን ክርስቶስ ልደት በፊት በ9ኛው ሺህ ዓመተ ዓለም ወይም ሚሊኒየም የነበሩ ፍርስራሾችን የያዘ ታሪካዊ ስፍራ ነው። ውሳኔው የተሰጠው በዩኔስኮ አስተባባሪነት ሳውዲ አረቢያ ሪያድ ውስጥ በተሰበሰበው የዓለም ቅርስ ኮሚቴ መሆኑን ዘገባው አመልክቷል። ዘመናዊቷ የኢያሪኮ ከተማ በታሪካዊ ቦታዎችና ለሙት ባህር ወይም ደ ዴድ ሲ ባላት ቅርበት ምክንያት ለፍልስጤም ግዛቶች ትልቅ የቱሪዝም መስህብ መሆኗ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩክሬን ለረጅም ጊዜ ለሚቆየው ጦርነት ራሳችንን ማዘጋጀት አለብን ሲሉ የኔቶ ዋና ጸሐፊ ጄን ስቶልተንበርግ ዛሬ እሁድ ተናገሩ። ዋና ጸሐፊው በጀርመን ፈንኬ ለተባለው ቡድን የህትመት ሚዲያ በሰጡት ቃለ ምልልስ አብዛኞቹ ጦርነቶች መጀመሪያ ከተጠበቀው ጊዜ በላይ ለረጅም ጊዜ ይቆያሉ ብለዋል። በሌላም በኩል ዩክሬን ዛሬ ማለዳው ላይ ክሬሚያና ሞስኮ ላይ የድሮን ጥቃት አካሂዳለች። የክሬሚያ ባለስልጣናት የድሮን ጥቃቱ አንድ የነዳጅ ማጠራቀሚያ ታንኳ በመምታት የእሳት ቃጠሎ ማድረሱን ተናግረዋል። ወደ ሞስኮ የተላኩ ድሮኖች የከተማይቱን የአየር ትራፊክ መቆጣጠሪያ ስርዓት ማወካቸው ተነግረዋል። በጦርነቱ ወቅት የሮማው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ የነበሩት አቡነ ፒዮስ 12ኛ የናዚን የአይሁዶችን ዘር የማጥፋት ወይም ሆሎኮስት ሙከራ እቅድ እንደ ኤሮፓ አቆጣጠር በ1942 ያውቁ እንደነበር በቫቲካን ቤተ መዘክር የተገኘው ደብዳቤ አመለከተ። ይህ በወቅቱ ስለ ጉዳዩ ግልጽና በቂ መረጃ አልነበረኝም ከሚለው የቤተ ክርስቲያኑ አቋም ጋር የሚጋጭ መሆኑ ተመልክቷል። ለሊቀ ጳጳሱ የተላከው ደብዳቤ የተጻፈው እንደ ኤሮፓ አቆጣጠር ታህሳስ 14 በ1942 የናዚን ድርጊት ይቃወሙ በነበሩ ጀርመናዊው ካህን ሎተር ካኒንግ መሆኑን በሮይተር ዘገባ ተገልጿል። ደብዳቤው በየዕለቱ ወደ 6000 የሚደርሱ ፖላንዳውያንና አይሁዶች ኤሰንስ ፍራንሰስ በተባለው ማቃጠያ በቤልዜክ ማጎሪያ ካምፕ ውስጥ ይገደሉ እንደነበር ይገልጻል። በሊቀ ጳጳሱ የግል ጸሐፊ በኩል የተላከውን ደብዳቤ ያገኙት የቤተ መዘክር ባለሙያ ጂኦቫኒ ኮኮ ቫቲካን ደብዳቤው በወቅቱ በማጎሪያ ካምፖች ውስጥ ይካሄዱ ስለነበሩ ግፎችና ግድያዎች በግልጽ ታውቅ እንደነበር ያረጋግጣል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልኝ። ሰላም፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። እሁድ መስከረም 6 2016 ዓ.ም እንኳንም ለአዲሱ ዓመት 2016 በሰላም አደረሳችሁ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በመግቢያ የጠቆም እንዳደረግኩት ባልደረባዬ ቆንጅት ታየ በረፍት ምክንያት ዛሬ በዝግጅታችን የለችም። እረፍቷን አጠናቃ እስክትመለስም ለመጪው ጥቂት የራዲዮ መጽሔቶች አትኖርም። እስክትመለስም ድምጿ መናፈቃችሁ አይቀርም። ለሁሉም አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የሚየን ቁጣጣሽ ተነሳች ግዷን በቀረቻት ጉልበት እጇን እቅፍ አርጋ የነገ ኑሮዋን የምትደግምበት አዲስ ቀን ፍለጋ ምጥን ግጥም ላፍ ምጥን እንዲሉ እቁ ገጣሚ ታገል ሰይፉ የልቤ ክረምቱ የተመረጡና ነባር ግጥሞች በሚል በ2014 ዓ.ም ካሳተማት የግጥም መድብል ባገኘናትና የሳምንቱም ምርጥ ባደረግናት የሚየን ቁጣጣሽ በተሰኘችው ምጥን ግጥም ዝግጅታችንን ጀምረናል። ታገል ሰይፉን ለግጥሙ እናመሰግናለን። ቀዳሚው ቅንብራችን ባለፈው የዓመቱ መጨረሻ የራዲዮ መጽሔት ዝግጅታችን አስተዋውቀን ለአዲስ ዓመት መጀመሪያ ያቆየነው ነው። በአፍሪቃ አንድነት ድርጅት ምስረታ ጥንስስና የኢትዮጵያን የውጭ ፖሊሲ በመቅረጹ ረገድ አይነተኛ ሥራ ከሠሩ ጥቂቶች ውስጥ አንዱ የሆኑትን እውቁን አፍሪቃዊ ዲፕሎማት ክንውን ይመለከታል። እንደ ሀገር የኢትዮጵያን አለፍ ብሎም የሀገሪቱን ጥቅሞች የሚያስጠብቁ ብልሃቶችና ብርቱ ጥረት ያልተለያቸው የዲፕሎማሲ ሥራዎቻቸው በታሪክ ሁነኛ ስፍራም ይሰጣቸዋል። ከተማ ይፍሩ አብዛኞቹ የአፍሪካ ሀገሮች ገና ነጻነታቸውን ባገኙ ማግስት እንዲሁም የአገሪቱ ተሰሚነት ብዙም ባልጎለበተበት ዘመን እውን ያደረጉት ይህ ክንውን ይበልጥ ትኩረትም ተቸሮታል። ህይወትና ሥራዎቻቸውን የሚያስተዋውቀውና በልጃቸው በአቶ መኮንን ከተማ የተጻፈው አዲስ መጽሐፍ በአንድ በኩል የአባቱን ግለ ታሪክ በእኩል ደረጃ ደግሞ የአህጉር አቀፉን የፓን አፍሪካኒዝምን ቅስቀሳና ሌሎች በርካታ ዲፕሎማሲያዊ ሥራዎች ጭምር ይፈትሻል። የመጽሐፉን ደራሲ አቶ መኮንን ከተማንና የመጽሐፉን ሥራ ለዓመታት ሲከታተል የነበረና በምረቃው ለተም ውይይቱን የመራውን አቶ ሳምሶን ደምሴ ተፈራን ጋብዘናል። ወደ ውይይቱ እንዝለቅ። በቅድሚያ ለጊዜያቸው አመሰግናለሁ እንግዶቼ አቶ መኮንን ከተማ፣ አቶ ሳምሶን ደምሴ እንኳን ደህና መጣችሁ ወደ ዝግጅት ክፍላችን።
እንኳን ደህና ተገናኘን።
ከተማ ይፍሩ የሰላም የድገትና የአፍሪካ አንድነት ባለድል ጀግና ይላል በእንግሊዘኛ የጻፍከው መጽሐፍ አቶ መኮንን። የአፍሪካ አንድነት ምስረታና የኢትዮጵያ የውጭ ፖሊሲ የለውጥ ሂደቱንም ይመለከታል። ከዋናው ነገር ብንነሳ በቅርቡ ነው ለንባብ የበቃው፣ ብዙዎች እጅም አልደረሰ ይሆናልና የአባትህን የህይወት ታሪክ ጥሩ አድርጎ የሚያሳይ መጽሐፍ ነው። ዝርዝሩን እናነሳለን። እንዴት ተጻፈ? ለምን ተጻፈ? መኮንን
መነሻ እንግዲህ ሶስት ምክንያት አለኝ። አንደኛው ያው እሱ እስር ቤት ሆኖ ማስታወሻ የጻፈው ነበርና ሀብትን ምንም ባልተወላቸው አንድ ቀን ጥሩ ስሜ ይኮራሉ ነበር። ይሄ እንደው እናመሰግናለን ለማለት ህይወት እንዳይኖር እንደው እሱን ለማሳየት። ሁለተኛ ያው እንደምታውቀው እዚህ መጽሐፍ ላይ እንግዲህ ብዙ ነገር አለ የሰራው ለእኛ አይደለም የሰራው ለቤተሰቡ፣ ለሀገሩ ኢትዮጵያ እና ለአህጉሩ አፍሪካ ስለሰራ ይሄ እኔ ታሪክ አይደለም ይህን ማካፈል አለብኝ ማለት ነው። ሶስተኛ ደግሞ ምሳሌ ይሆናል ለማለት ነው። ለኢትዮጵያ ወጣቶች፣ ለአፍሪካ ወጣቶች አንድ ልጅ ከጋራ ሙለታ ተነስቶ ይህን ሁሉ ማበርከት ከቻለ በዛሬ ጊዜ ብዙ ነገር መስራት ይቻላል የሚል ነው። ሌላው ደግሞ ይሄ የአፍሪካ ማንነት ያንን እነዚህ ወጣቶችን በጣም ያስተምራል ብዬ አስባለሁ። ለዛ ነው ያነሳሳል።
ግሩም መነሻህን ጨረፍ ካደረግን ከ370 ገጾች በላይ ያሉት ዳጎስ ያለ መጽሐፍ ነው። በርካታ ታሪኮችን ይነካካል። አንዳንዶቹን ጎላጎላ ያሉትን እናነሳሳለን። ሌላው የውይይት ተሳታፊ አቶ ሳምሶን፣ ይሄ መጽሐፍ እዚህ ዋሽንግተን ዲሲ አካባቢ ለሕዝብ የቀረበበት የተዋወቀበትን ዝግጅት ካዘጋጁ ሰዎች አንዱ ነበር። ምን አይነት ስሜት ፈጠረብህ? ቀኑንም እንደው በተወሰነ ደረጃ ብታጋራ ነው።
እኔ መኮንን በዚህ ስራ ላይ ምን ያህል እንደለፋ
ረጅም ጊዜ በአንድ አካባቢ ማብረን በመቆየታችን በዌብሳይት በደረገጽ የተጀመረ ነገር ነው። ከረጅም ልፋት በኋላ እዚህ እንደደረሰ አስታውሳለሁ። እና በእለቱ በጣም በርካታ ታዳሚዎች በዝግጅቱ ላይ ተገኝተዋል። ለማሳየት የፈለግነው መኮንን ይህንን ለመጽሐፍ ያነሳሳውን ምክንያትና በጥያቄና መልሶች አድርገን የዳሰስናቸው ነገሮች ናቸው። ከአንተ ጋር መሆን በውይይቱ ላይ እናነሳቸዋለን።
እዚያ መድረክ ላልተሳተፉም ሆነ መጽሐፉ ከእጃቸው ላልገባ ታዳሚዎች ዋና ዋና የሚባሉትን ጭብጦች እናጋራ ነው። መኮንን፣ ወደ አንተ ልመለስና የመጽሐፍን ይዘት ዘለቅ ብለን እንመልከት። ቀደም ብዬ እንደጠቀስኩት ሰፊ ታሪክ የሚመለከት ነው። የግል ህይወታቸውና የስራ ክንዋኔያቸውን ብቻ ሳይሆን የሀገርና የሌሎችንም የአፍሪቃንም ታሪክ በመጠኑ ያዛምዳል። እርግጥ ነው አቶ ከተማ ይፍሩ መንገድ አሳያዎች እንደነበሯቸው በመጽሐፍ ትተርካለህ። የቀድሞ ውጭ ጉዳይ ሚኒስትር የነበሩት ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ እንዲሁም የቀድሞ የውጭ ጉዳይ ሚኒስትር ይልማ ድሬሳ ከእሳቸው የቀደሙ ሙያውን ያሳያቸው እንደሆኑ ይጠቅሳል መጽሐፍ። እነኚህ እንግዲህ በኢትዮጵያ ታሪክ ውስጥ በስራዎቻቸው የሚወሱ ትልቅ ስፍራ ያላቸው ሰዎችን ነው የጠቀስከው። ይሁን እንጂ የአፍሪቃ ዲፕሎማሲ በአህጉርም ደረጃ ቢሆን ገና በነበረበት፣ አገራት ግማሾቹ ገና ወደ ነጻነት እየመጡ ባለበት ሁኔታ እንዴት ነው የአፍሪቃ አንድነት እሳቤ የፈለቀው? እንዴትስ ነው ይህ ሐሳቤ የነኚህን አገሮች ቀልብ ለመሳብና ለማነጋገር እንዲያውም ጎራ ለይቶ ለማወዛገብ ጭምር የተቻለው? ቀዳማዊ ኃይለ ሥላሴ በዚህ ሁኔታ ውስጥ እንደ ሌሎች ታዋቂ አፍሪካ መሪዎች ትልቅ አክብሮት ይሰጣቸዋል በዚህ ጉዳይ። በአንጻሩ አቶ ከተማ ይፍሩ ደግሞ በዚህ ጉዳይ ቀኝ እጃቸው ለመሆን በቅተዋልና እስኪ አስረዳን የአፍሪካ አንድነትን ምስረታ ጥንስስ በትይዩም የአቶ ከተማስ ሚና ምን ነበር?
ሲጀመር ኢትዮጵያ ያኔ እንግዲህ አፍሪካ አንድነት ድርጅት ሀሳቡ ሲመጣ ፕሬዚደንት ኳሜ ንክሩማ ለአህጉሩ ያንን ሀሳብ ሲያመጡ የታወቀው እሳቸው ካሳብላንካ ቡድንን መስርተው እነ ጊኒ፣ ማሊ መጀመሪያ ሶስቱ ነበሩ። ከዛ እነ ግብፅ፣ አልጄሪያ፣ ሞሮኮ ሆነው ካሳብላንካ ቡድን ተብሏል። ያ ሲመሰረት ወዲያው መንሩቢያ ደግሞ የሚባል አየለም እኛ አንድነት ዛሬ አንችል እኛ መተዋወቅ አለብን ቀስ ብለን የሚል ቡድን መጣ። መንሩቢያ ቡድን የሚባል እዛ ውስጥ እንግዲህ 26 ናቸው፣ ብዙ ናቸው። መተዋወቅ ያለበት እዛ ቡድን ውስጥ ኢትዮጵያ ነበረች። ያ እንግዲህ ለዘብተኛ ወይም ኮንሰርቬቲቭ የሚባሉት ቡድኖች ናቸው። እኛ ዛሬ የኳሜ ንክሩማን አንቀበልም የሚሉ ናቸው። እና ከዛ እንዴት ነው ኢትዮጵያ ወደዚህ ልትመጣ የቻለችው ማለት ያን ነው እንግዲህ አቶ ከተማ ያደረገው። ለምን እስከ 61 በፈረንጆች ድረስ ኢትዮጵያ መኖሪያ ቡድን ውስጥ ነበረች። እሱ ግን 61 ላይ የውጭ ጉዳይ ሚኒስትር ሲያደርጉት ይሄን ነገር መተው አለብን ያላቸው ለእሳቸውም ያስረዳቸው ሊግ ኦፍ ኔሽንስ በነበረን ጊዜ ፈረንጆቹ ታዲያን እኛ ስትወረን እንዴት ዘመድም አጣ ምንም ነገር አልሆነም በቃ ተው ሊግ ኦፍ ኔሽንስ ነበር እኛ መከላከል የነበረበት አልሆነም። እና በዛ መልክ ነው ያስረዳቸው። እና እኛ አፍሪካ ወንድምና እህቶቻችን እነሱ ናቸው ብሎ መጀመሪያ ሰርቷቸው ነበር። ከዚህ ፊትና አሁንም ምን ይመጣል እንግዲህ እነዚህ ስብሰባ አላቸው ካሳብላንካ እና ሞንሮቪያ ግሩፕ። የሞንሮቪያ ግሩፕ መጀመሪያ ደርሳቸው ያንን እንካፈል አለ። ግን እሱ እንካፈል ሲል በሞንሮቪያ ቡድንነት ሳይሆን እዛ ሄዶ አስማምቶ አዲስ አበባ ስብሰባ እንዲመጡ ነው። እና መጀመሪያ ጃንሆይ ነበር ገኝ የነበረባቸው ንጉሱ። ግን ባለቤታቸው እቴጌ መነን በጠና ታመው ነበር። እሱ እዛ እያለ መሪዎቹ በሙሉ አሳመናቸው አዲስ አበባ ይሁን የሚቀጥለው ስብሰባቸው አላቸው። ተቀበሉ። ሲቀበሉ ወዲያው ቴሌግራም ላከሳቸው ጋር እና አንዴ መጥተው አመስግኗቸው ሲላቸው እንዲህ አይነት ነገር ይገርማል። እሳቸው በዛ እድሜያቸው ይቀበላሉ። መጥተው አመሰገኑ። የሚቀጥለው መሮቢያ ቡድን ስብሰባ ኢትዮጵያ ነው ተባለ። አሁን ካሳብላንካዎችን ደግሞ እንዴት እናሳምን የሚባለው ፕሬዚደንት ሴክሬታሪ እና ዲያሎ ቴሊ አምባሳደር የነበሩት ዩኤን አምባሳደር የነበሩት በጣም ወዳጆቹ ናቸው። እነሱን እንጋብዝን አለ። መጡ። እነሱ ሲመጡ አሳመኗቸው። በቃ ይሄ ነገር መከፋፈሉ አፍሪካ በጣም የጎዳት ነው እና በዚህ ከቀጠልን መቶ ቦታ እንደርሳለን የሚለውን ነገር አሳመኗቸው። እነሱም እሺ ተቀበሉ። ከዛ ወዲያ እንግዲህ አቶ ከተማ 32 ሀገሮች ተልኮ 32 ነገር የተጣሉትን ሀገሮች በሙሉ አሳምኑ አዲስ አበባ ግንቦት ላይ
መኮንን እንግዲህ ያን በጣም አስገራሚ የሚመስለውን የአፍሪካ አንድነት ጅማሮ ነው ያነሳው። ገና ከጠዋቱ በሁለት ቡድን ተከፍሎ ምናልባትም የማይታረቅ የሚመስል ሀሳብ ያላቸው መሪዎች እና ሀገራት የተሰለፉበትን ሁኔታ ያን አስማምቶ የመጀመሪያው አይነተኛ እርምጃ እንዴት ተጀመረ የሚለውን የሚያመላክት ነው። 32 ሀገሮችን ያናገሩበትና ወደ አዲስ አበባ ያመጡበት ሁኔታ በራሱ ብዙ የውጭ ዲፕሎማሲ ልምድ የሌለው አንድ ወጣት ዲፕሎማት እንዴት አድርጎ አሳካው የሚለውን ጥያቄ የግድ እንድንጠይቅ ይጋብዛል። ምንድን ነው በአንተ ጥናት ያገኘኸው እንደው ዋና አይነተኛ የምትለው? ሌሎችን የማግባባትና የተሻለውን ሁኔታ እንዲያዩ የማድረግ አቅማቸው ምን አይነት ነገሮች ናቸው ያ ሁኔታ እንዲሳካ ምክንያት የሆኑት ትላለህ?
በመጀመሪያ ደረጃ እሱ ይሄ የአፍሪካ ማንነቱን በጣም የተቀበለ ሰው ነበር እና ራሱን እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካዊ ለሱ ይሄ ክፍፍል ሁለቱም ክፍፍል የአህጉሩ መጎዳት አድርጎ ስላየው ለአህጉሩ ጥቅም ሆነ ይህን ያደረገ። ሌላው ደግሞ ይሄ የእሱ ሰው አግባባት የእሱን ሀሳብ ሰው እንዲቀበለው ማድረግ በጣም ችሎታ ነበሩ። ከእስር ቤት እንኳን ተፈቶ ከሰው ጋር ሲናገር ሳይሆን በደቂቃ ውስጥ ከሰው ጋር እንደዚህ ወዳጅ ሆኖ በአንድ ነው ትልደነ እና ያ ይገባኝ ትምህርቱ ናሽናላይዜሽን እና ፖለቲካል ሳይንስ ነው ተማሮ እና ያ ማግባቢያ ችሎታው ላቅ ያለ ነበር። በጣም ከንጉሱ ጋር እንኳን ራሱ ሀሳቡን ሲገልጽላቸው ብዙ ጊዜ እሳቸውን እንዲህ ማሳመን ቀላል ነገር አይደለም። እሳቸው ነገር በደንብ አስበውበት እሱ ግን በጣም ይችል ነበር። እሳቸው ጋር ራሱ ቀርቦ ማድረግ እና ያ ችሎታ ነው እና ደግሞ ጀንዊንሊ ከእነዚህ መሪዎች ጋር ወዳጅነት ፈጠረ። እንዳልኩ አሁን ለምሳሌ እንደ ጆሞ ኬንያታ ያሉት ሰዎች ወዳጆች ነው። በፈርስት ኔም በስም ነበር የሚጠራ እንደ ሴኩቱሪ ሰውታ እንደዚ አይነት ስለነበረው ለሱ ቀሎታል ያለ
ከመሪዎች ጋር ጥሩ ወዳጅነት መመስረት ችለዋል። ያ ወዳጅነታቸውም ነገሮችን አቅልሉላቸዋል። መልካም። ወደ ውጭ ጉዳይ ሚኒስቴር ወደ ዲፕሎማሲው ሙያ የመጡበትን ተመልሰን እንመለከታለን። እንዳንጠፋፋ ወደ ሳምሶን ሊሂድና ሳምሶን ተጽዕኖ አድራጊነታቸው ታሪካችን በአግባቡ መዘገብ አለመቻሉ እንደ ትልቅ ኪሳራ የሚቆጠርበትን አንስተሃል። በመንደርደሪያ እንደጠቀስኩት ዲፕሎማሲን ብለው የዓለም አቀፍ ሁኔታዎች እጅግ በተለየ ሁኔታ እየተለወጡ ባሉበት ዘመን ላይ ነው ያለ ነው። ተጽዕኖ የማድረግ አቅም ብስለት ያለው የውጭ ፖሊሲ የሚያገር ጥቅም የሚባለውን የማስከበር አቅምም ፍላጎትም ጭምር የተመናመነበት በሚመስለው በዚህ ጊዜ አይነተኛ ጥቅም ሊሰጥ ይችላል የሚለውን መረዳት ይቻላል። ቀደም ብለህ የጠቀስካቸውን በታሪክ ባለሙያዎች መጠናት አለበት፣ መታሰቢያ ቋሚ ነገር መቀመጥ አለበት የሚለው ከአበረከቱት አስተዋጽኦ
ያ ክብር ይገባቸዋል ከሚለው አስተያየት ባሻገር
ምን እንዲያስገኝ ትጠብቃለህ? ምንድን ነው ይህን ጠበቅ አድርገህ እንድጠይቅ ያደረገ?
በጣም አመሰግናለሁ አሉ። በጣም በጣም በቃ በጭንቅላቴ ላይ የሚመላለስ ነገር ስለነበረ የጠየቀኝ ጥያቄ ወደዛ እንዲሄድ ይረዳኛል። የእነኚህ ታሪኮች በአግባቡ ተሰንዶ አለመቀመጥ ትውልድ እያለፈ ትውልድ እየተተካ ሲሄድ በጣም ክፍተቶች ይፈጥራል። እንደው በምሳሌ ላሳያሉ። በቅርብ አንድ የመጽሐፍ ዝግጅት ላይ ነበርኩኝና እንደ አጋጣሚ ፕሮግራሙን እየመራው ነበር እና አንድ ወዳጄ ስለ ክቡር አቶ ከተማ ይፍሩ መጽሐፍ አንስቶ ከሄንሪ ኪሲንጀር ጋር አወዳደራቸው እና በወቅቱ በጣም ነው አዝኜ የነበረው። ግን በፕሮግራሙ ቅደም ተከተል መሰረት ያንን ነገር የመሞገት እድል አላገኘሁኝ። ምክንያቱም እኛ የራሳችንን ሰዎች ከራሳችን ሰዎች ጋር የማመሳሰል ለምሳሌ ክቡር አቶ ከተማ ይፍሩ ከዛ በፊት ከነበሩት እነ ክቡር አቶ አክሊሉ ሀብተወልድ የመሳሰሉ ትልልቅ ሰዎች ከነሱ የተማሩት ሙያና ክህሎት ነው ብዬ አምናለሁ እና ይሄ ክፍተት እየተፈጠረ አለመሰነድ ሲመጣ ትውልድ ወደ ታች ጥሩ ነገሮችን ከውጭ ጋር የማመሳከር እኛ ልክ ምንም እንዳልነበረን ከዜሮ ተነስተን እዚህ እንደደረስን አድርጎ የትውልድ ክፍተት ይፈጥራል። ሌላ አንድ ቅድም የረሳሁት ነገር ክቡር አቶ ከተማን ልዩ ከሚያደርጋቸው አንዱ ትልቁ ነገር በዘን በንጉሱ ዘመን ግርማዊነታቸው በጣም ይፈሩ ነበረ። ነገር ግን ክቡር አቶ ከተማ ይፍሩ የማይስማሙበትን ነገር በአክብሮት በደብዳቤ ሁሉ ያቀርቡ ነበር ለግርማዊነታቸው። በዛን ወቅት እንዲህ አይነት ነገሮች በጣም የተወሰኑ ሰዎች ናቸው ይህን ያደርጉ የነበሩት። ለምሳሌ ባለቅኔው ተሰማ እሸቴ በግጥሞቻቸው እና በተለያዩ ነገሮች የሚሞግቱ ነበር ግርማዊነታቸውን። አቶ ከተማ ይፍሩ በስራቸው ደው መጽሐፉ ላይም አለ፣ የጻፏቸው ደብዳቤዎች አሉ፣ በተለያዩ ቦታዎች ተዘግቦ ይገኛል። ይሄ የሚያሳየው ምንድን ነው? ለሙያ ክብር መስጠት፣ ለእውነት መቆም፣ ይሄ ወደ ትውልድ ወደ ታች መተላለፍ አለበት እና ካልተሰነደ ካልተዘገበ ክፍተቱ በጣም እየሰፋ ነው የሚሄደው እና ታሪክ ምሁራኖች በጣም ትልቅ ኃላፊነት አለባቸው በዚህ ላይ አሉላ እና የትውልድን የመቅረጽ ትውልድን የማስተማር እውነታውን የማቆየት ምን ደረጃ ላይ እንደነበርን የማሳየት ሁሉ ኃላፊነትን ይወጣል ብዬ አምናለሁ እና በዛ መልኩ ነው የምሞክተው ያና።
መልካም መኮንን፣ ወደ አንተ ልመለስ። እስኪ ደግሞ አቶ ከተማ እንብዛም ባልተለመደ መንገድ ለዚህ ከፍተኛ የመንግስት ኃላፊነት የበቁበትን ሁኔታ የሚመለከተውን ቃኘት እናድርግ።
የማን ልጅ ነህ የሚባለው ትልቅ ቦታ በሚሰጠው በዚያ ሰዓት በዚያ ዘመን አቶ ከተማ ይፍሩ እንደገለጽከው ከገበሬ ተወልደው በራሳቸው መንገድ ሄደው እድሎቻቸውንም ወደ ላቀ ሁኔታ እንዲያደርሷቸው ይጠቀሙበትን ወደ ስልጣን የመጡበትን የሚተርከው ገጽ 54-53 ላይ ያየሁት ማስታወሰው ታሪክ በጣም ይመስጣል። ምርጫ ሲደረግ እሳቸው ለውጭ ጉዳይ ሚኒስትር ስልጣን የበቁበት በጊዜው የመከላከያ ሚኒስትር የነበሩት ጀነራል መርድ መንገሻ እንደነገሯቸው ብዙ ክርክር እንደነበረ፣ በክርክሩም ተወያዮቹ የየራሳቸውን እጩዎች ይዘው እንደቀረቡ፣ ይሁንና የሁሉንም ካዳመጡ በኋላ ቀዳማዊ ኃይለ ሥላሴ ከተማ ይፍሩን ስም እንዳነሱ ምንም እንኳን ስማቸው በእጩዎቹ ዝርዝር ውስጥ ባይኖርም እና በዚያ ሁኔታ እንዳጫቸው እንዲያውም ተሳታፊዎቹ አሁንም በጊዜው አነጋገር ተራ ሰው አድርጎ የሚታይ ሰው ለዚያ ቦታ እንዴት ይታጫል የሚል መከራከሪያ ሁሉ በማቅረብ ቀዳማዊ ኃይለ ሥላሴን ለምኗቸው እንደነበረ ሁሉ መጽሐፍ ላይ ትተርካለህ። እስኪ ዘርዘር አድርጋ አስረዳን። ቀዳማዊ ኃይለ ሥላሴ እንዴት ሊመርጧቸው ቻሉ?
አባቴ ውጭ ጉዳይ ሚኒስትር ሆናሉ ብሎ ራሱ አላሰብም። ግን ምንድን ነው እሱ ጽህፈት ሚኒስትር ውስጥ የሳቸው ልዩ ጸሐፊ ሆኖ ጥቂት ዓመታት ሰርቷል። እኔ እንዲያውም ለሱ ጥሩ ነገር የሆነለት ብዬ ማስበው እሱ ነው እና እዛ እያለ እንግዲህ ጽህፈት ሚኒስትር እስከ ሚኒስትር ዴታ ሁሉ ሆኖ አገልግሏል እዛ እና በዛ ሰዓት ሰው ከእሳቸው ጋር ያለውን ግንኙነት እንዴት አድርጎ እሳቸው ጋር መቅረብ እንዳለበት እሱ ነገር ነው ያለው። የእሳቸውን ደግሞ ባህሪ እሳቸውን አሰራር አዝዟል። ለካስ እሱ እንደሚያያቸው እሳቸውም ያውት ነበር። አይተው እሳቸው ለካስ ለትልቁ ስራ አስበውታል። ያ ነው እንግዲህ የሆነው። እሳቸው በአይናቸው ያዩት ደግሞ እሳቸው እንዳየኑ ከሆነ የሚመርጧቸው ሰዎች ላቅ ያሉ ሰዎች ናቸው። በተለይ ውጭ ጉዳይ ውስጥ እንኳን ብናይ እና ትላል ትውልድ እና ትልማገር ሳቦ ዶክተር መናሴ ያዩ የመረጧቸው ሰዎች ናቸው እና በእሳቸው የሰውን ችሎታ የመገሩበት እና የማወቅ ችሎታ ያላቸው ሰው ነበሩ እና ለካስ እሳቸው አይተው ገምግመዋል ይሄ ሰው ውጭ ጉዳይ ሚኒስትር መሆን ይችላል ብለው ነው። በሳቸው ኃይል ማንም ሰው አምጥቶ ከተማ ይፍሩን አላለ። አንድ ሰው ከእንደዚህ አይነት ቤተሰብ ሲመጣ የሚሞግትለት ሰው የለም። በዛ ሰው የሚገርመው ነገር ግን ከሁሉም በላይ ደግሞ ማለው ንጉሥ ናቸው ይሄ ሰው ይሁን ብለው ሀሳባቸውን አቅርበው ራሳቸው የመረጡ።
መኮንን፣ አንተው ጋር ልቆይና አቶ ከተማ በኢትዮጵያ ውጭ ጉዳይ ፖሊሲ የተጫወቱትን ሁነኛ ሚና
ይልቁንም ደግሞ የአፍሪካ አንድነት ምስረታ የነበሩትን ሁኔታዎች፣ ሽኩቻው፣ የዲፕሎማሲ ስራ ብዙም ባልዳበረበት ዘመን ባልተለመደ መልኩ ከአንዲት መንደር ተነስቶ በራሱ መንገድ ራሱን ከፍ ወዳለ ቦታ ያደረሰ ታዳጊ ህይወት መልከት ያደርጋል። እስኪ የአባትህን የልጅነት ጊዜ፣ ያደጉበትን አካባቢ፣ ምናልባትም በቀጥታ መጨረሻ ከደረሱበት ጋር ማናገናኘውን እንመልከት። አካፍለን እስኪ አባትህ የተወለዱ የታደጉ ምን አይነት ህይወት ነበር የልጅነት ጊዜያቸው?
የተወለደው ጋራ ሙለታ ትባል ትንሽ መንደር ውስጥ አረ ውስጥ ልክ 6 ዓመት ሲሞላው ጣሊያን ኢትዮጵያን ወረረ። አባቱ ይፍሩ ደጀኔ ይባላሉ። እሳቸው እንደ ማንኛውም ኢትዮጵያ ሀገራቸውን ከጣሊያን ለመታገል ተነስተው ወጡ። ከአጎቱ ጋር ሆነው እየተዋጉ ሳላ ያው ጣሊያን በጣም እየጠነከረ ሲመጣ ተነስተው ወደ ጅቡቲ አመሩ። ጅቡቲ ገቡ። እዛ ትንሽ እንደ ትምህርት ትንሽ አገኝተዋል። ግን ዋናው ትምህርቱን ያገኘው ኬንያ ሄደው ነው። እንግሊዞቹ እዛ ሬፊጂ ካምፕ ነበራቸው ኬንያ ውስጥ። እዛ ነው አቶ ከተማ መጀመሪያ ትምህርቱ የተከታተለው። ፎርማል ኤጁኬሽን ያው የኤቢሲም ሆነ አሁንም የተማሩ እዛ ነው። እና በዛ መልክ ነው በቃ አንድ ደሀ ሀገር ላይ ነበር ይሱ ደጀኔ እናትየው ወይዘሮ የሚሻል ጎበና ይባሉ ነበር እና ከነሱ ተወልዶ እንግዲህ ጣሊያን አንድ አመት እንደዚህ ሲቀረቡ ከኢትዮጵያ ተሸንፎ ሊወጣ ሲል ተመልሰው ወደ ጋራ ሙለታ ወደዛ ሰፈር ሲመለሱ አሁን እንግዲህ ትምህርት የት ይማር የሚባለው ነገር መጣ። እንደምንም ተብሎ አዲስ አበባ ነበር እንግዲህ ያኔ ትምህርት የነበረው የዚህ ሁለተኛ ደረጃ ትምህርት ቤት እና እዛ ሊገባ ቻለ? ከዛ ደግሞ የነበረው የትምህርት ሁኔታ እንዴት ነው? የንጉሱም ልጅ የሚማሩበት ትምህርት ቤት ነው የገባው። ሉዝ ሳህለስላሴ ኃይለስላሴ የነበሩበት ትምህርት ቤት ነው እና ብዙ በዛ አይነት ደረጃ ልጆች ነበሩ። ከኛ ቦታ የመጡ ልጆች እንደ እናቶ ከተማ ይስሉም ሁኔታ ያለው ልጆች ነበሩ፣ ብዙ ነበሩ። እና እንደዛ ነው የሱ እንግዲህ ህይወቱ በዛ ነው። ስራም ከመግባቱ በፊት ሌላም ቦታ ከመሄዱ በፊት እንደዛ ነበረ ህይወቱ።
መልካም ቆየት ብለን ከምናነሳቸው ታላላቅ ክንዋኔዎቻቸው ጋር ማዛመድ እንድንችል ነው። አንድ የገበሬ ልጅ ይልቁንም የኢትዮጵያን የውጭ ጉዳይ ፖሊሲ የተለየ ቅርጽ እንዲላበስ ሁነኛ ሚና የተጫወተ ታዳጊ ከየት ተነስቶ የደረሰ የሚለውን ማዛመድ እድል እንዲሰጠን ነው ታሪካቸውን ያስቀደም ነው። ሳምሶን ቀደም ብዬ እንዳነሳሁት የኢትዮጵያን ታሪክ ለመረዳት እንደሚጥር ሰው እንደጠቀስከው በተለይ አቶ ከተማዬ ፍሩን የተለዩ ስራዎች ለመከታተል ጥረት እንዳደረገ ሰው ዓለም አቀፍ ግንኙነት፣ የኢትዮጵያን የውጭ ፖሊሲ በተመለከተ፣ የአፍሪካ አንድነት ምስረታን በተመለከተ በገነነ ስሜት የሚነሱት ከተማዬ ፍሩ ለአንተ ማን ናቸው? በዚህ መጽሐፍም ሆነ ከዚህ ቀደም ስለሳቸው ለማንበብ እንደሞከርከው ምን ተረዳ?
የታሪክ አጋጣሚ ሆኖ አሁን አድለኛ ነኝ እላለሁ። የአፍሪካ ህብረት የተመሰረተበት 50ኛ ዓመቱ ሲከበር የአሜሪካን ኮንግረስ አንድን ኢትዮጵያዊ ለዛ ምስረታ ትልቅ አስተዋጽኦ ያደረጉ ብሎ ለመጀመሪያ ጊዜ ዝግጅት አዘጋጅቶ በትልቅ ክብር በዓል አክብሮላቸዋል እና በዛም ዝግጅት ላይ ፕሮግራሙን እንድመራ በኮንግረስመን ማይክ ሆንዳ ተመርጬ ዝግጅቱን መርቻለሁ እና በዛ የተነሳ በርካታ ንባቦች እና ዝግጅቶች አድርጌያለሁ በጊዜው። ስለዚህ ከእሳቸው ታሪክ ጋር እሳቸው ለኔ ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቅ ውለታ ጥለው ያለፉ ባለ ታሪክ ናቸው እና የሚያሳዝነው ነገር እዚህ ላይ መግለጽ ይኖርብኛል። በሀገራችን አባባል ነብይ በሀገሩ አይከበርም እንደሚባለው መኮንን ይሄን መጽሐፍ 20 አመት በላይ የሚፈጀበት እሱ ድረገጹን ሲጀምር የኢትዮጵያን ታሪክ ጸሐፊዎች ይሄንን ነገር አንስተው ይጽፉታል በሚል ግምት ነው። በመጨረሻም የውሱ ለቁም ነገር እና ለወግ አብቅቶታል እና ይሄ ትልቅ ትምህርት ሊሰጥ የሚችል ነገር ነው። ለምሳሌ ክቡር አትሮ ይነቃቸው ተሰማን መግለጽ ይቻላል። እኚህ ታላቅ ኢትዮጵያዊ በሞሮኮ በስማቸው ስቴዲየም ተሰይሞላቸዋል እና ይሄ ትልቅ መማማሪያ እና ወደፊት ስህተቶቻችን ማረሚያ ሊሆን ይችላል እና ለእኔ በቃላት ልገልጻቸው የማልችል ልክ አሁን መኮንን እናንተ ተጠቀሳችሁት ከአንዲት ትንሽ ከተማ ተነስተው ወደ አዲስ አበባ መጥተው ብዙ ነገር አልፈው የሀገሪቷን ትልቅ የውጭ ግንኙነት መምራትና የአፍሪካን ህብረት መመስረት የደረሱ ሰው ናቸው እና ላወዳድራቸውም አልችልም። ለእኔ በጣም ትልቅ ቦታ አላቸው። ወደፊትም ለሚመጣው ትውልድ የሚያበረታና የሚያነቃቃ ታሪክ ነው ትተው ያለፉት። ስለዚህ አሉላ መቼም ትንሽ ስሜታዊም የሆንኩኝ ነው፣ ምክንያቱም በቃላት እንዲህ ብዬ ልገልጻቸው አልችልም። ግን እንዳልኩ ቅድም የአሜሪካን ኮንግረስ ስራቸውን ትልቅ ቦታ ሰጥቶ አክብሯቸዋል። ወደፊት ግን ኢትዮጵያውያኖች የራሳችንን ሰዎች ራሳችንን ማክበር እንዳለብን ትልቅ ትምህርት ሊሰጠን ይገባል። ይሄ አሁን በክቡር አቶ ከተማም ሆነ በክቡር አቶ ይድነቃቸው ስም አሁን ኢትዮጵያ ውስጥ ወይ መንገድ ወይ አንድ ነገር አታገኝም። እና አሁን መኮንን ይሄ ነገር የአባቱ ታሪክ ስለሆነ ጻፈው። ግን እኔ የኢትዮጵያን ታሪክ ጸሐፊዎች አሁንም አንድ የቤት ስራ እንደነዚህ አይነት ታላላቅ ስራ ሰርተው ያለፉ ኢትዮጵያውያንን ታሪኮች እየሰነዱ ለትውልድ የማስተላለፍ ኃላፊነት አለባቸው።
መልካም ሳምሶን፣ አሁን የምታነሳቸው ጥያቄዎች መሰረታዊ ናቸው። ምናልባትም እንዲህ ያለ ታሪክ ለምን ይጻፋል? ፋይዳውን በተመለከተ አንዳንድ ሀሳቦችን እናነሳለን። ምስቅልቅል በበዛበት መያዣ መጨበጫው አቅጣጫው በማይታወቅ ሁኔታ ውስጥ ያለች ሀገር
እንዲህ ካሉ የቀደሙ ታሪኮች የኋለኛው አዲስ ትውልድ እንዲማር እንዲያውቅ ቢደረግ ሊያመጣ የሚችለውን ለውጥም ማገናዘብ እድል ይሰጣል። አንተው ጋር ልቆይና ሌላ ጥያቄ ላስከትል።
እንግዲህ ገፋ አድርገን የምንመለከተው አዎንታዊ ተጽዕኖን ብለው በሳቸው ስራ በዚያ ዘመን በቀደመ ዘመን የነበረ ዲፕሎማሲ በሳቸውና በመሰሎቻቸው በኋላ ላይ ከታዩት ጋር መነጻጸሩ አልቀረም። የተለየ ስልጣኔ ያለበት ዘመናዊነት ያለበት ጊዜ ሆኖ ሳለ የኢትዮጵያ ዲፕሎማሲ በተከተሉ በርካታ ዓመታት ድክመት እንደታየበት ሲተች ይኖረዋል። ለሙያው ብቁ የሆኑ ሰዎች አይደሉም አንዳንዴ የተለያዩ ዲፕሎማሲያዊ ስራዎች ላይ የሚመደቡት ትችቶች እንሰማለን። ይህን መሰል ትችቶች እንግዲህ አንተም በውጭ ሀገር እንደሚኖር ኢትዮጵያዊ በኢትዮጵያ ጉዳይ ላይም ትኩረት ሰጥቶ እንደሚንቀሳቀስ ሰው ቀደም ብለህም እንደገለጽከው የኮንግሬስ አባላት የሆኑ በኢትዮጵያ ጉዳይ ላይ የሚሰሩ የኮንግሬስ አባላት ጋርም ቅርበት ያላቸው ስራዎች እንደተሳተፈ ሰው የአቶ ከተማ ይፍሩ ጉዳይ ጎልቶ የሚሰማህን ያህል የዛን ዘመን የተሰሩ የሌሎችም ከሳቸው በፊት የነበሩትም ከሳቸው በኋላም የነበሩ ታዋቂ የዲፕሎማሲ ስራ የሰሩ ሰዎች ትልቅ ቦታ የሚሰጠውን ያህል ዛሬ የኢትዮጵያ ዲፕሎማሲ በተለያየ ደረጃ በተለያየ ሁኔታ ውስጥ ድክመት እንደታየበት የኢትዮጵያ ጥቅም አልተጠበቀም የሚባለው ትችት ብዙ ጊዜ ሲነሳ እንሰማለን። ጥሩ ጥሩ ዲፕሎማቶች እንዳሉም ሳንክድ ማለት ነው፣ በአብዛኛው ማለት ነው። ምን ትላለህ ስለሱ? ዞሮ ዞሮ ያን ማዛመዱ መመልከቱ መታዘቡ አይቀርምና
እንደ እውነቱ ከሆነ በንጉሱ ዘመን ጃንሆይ ለትምህርት በጣም ይሰጡ የነበረው ቅድሚያና ቀድሞ የሰዎችን ችሎታ ተገንዝበው ከፍተኛ ትምህርት የሚያገኙበትን በየዘርፉ ለምሳሌ በአየር መንገድ፣ በባንክ፣ ድሮ በፈረንጆች ይተዳደሩ የነበሩትን ጃንሆይ እንዴት አድርገው በዘዴ ኢትዮጵያኖችን እያስተማሩ በየሁሉም ዘርፍ ስራዎቹን ኢትዮጵያኖች እንዲረከቡ አድርገዋል እና ያ ትልቅ አስተዋጽኦ አድርጓል። በዚህ በውጭ ግንኙነቱም እንደ ክቡር አቶ ከተማ ይፍሩ ያሉ ሰዎች ችሎታቸውን ጃንሆይ ቀድመው አይተው ትምህርት ተሰጥቷቸው ስራውን ያገኙት የንጉሳዊ ቤተሰብ ስለሆኑ አይደለም። እሳቸውም የንጉሳዊ ቤተሰብ አይደሉም። ስራውን ያገኙት እንደ አንድ የገበሬ ልጅ ከጋራሙለታ ተነስተው በእግራቸው ወጥተው እዚህ ደርሰው እዚህ ትልቅ ደረጃ ደርሰዋል። ያ የሚያሳየው ምንድን ነው? ስራው በችሎታና እውቀት ተኮር በሆነ ነገር ነው የተገኘው። ግን ከዛ በኋላ ያለውን የኢትዮጵያ ታሪክ ስታየው አሉላ፣ በተለያዩ የፖለቲካ ነውጦች ሀገሪቷ ስትናጥ ስለቆየች በአንድ ወቅት በፓርቲ የፖለቲካ ዝንባሌ ሰዎች ስራ ይመደባሉ፣ በሌላ ወቅት ደግሞ አሁን በደረስንበት የዘር ተዋጽኦ በዛ ላይ ሰዎች አምባሳደር፣ ሚኒስቴር እየሆኑ የሚሾሙበት ነው እና እየወረደ የመጣው ደረጃው በዛ ነው። ካለምንም ፍርሃት እንደው ለመናገር ይሄ ነው ላለሁኝ ነው ያሉላ ውድቀቱና ዝቅጠቱ። ስለዚህ ስራዎች መመራት ያለባቸው በችሎታ ነው። አሜሪካንም እንደምናውቀው እኛ በስደት መጥተን ብዙ ኢትዮጵያውያኖች ዛሬ በትልቅ ቦታ ላይ ደርሰው ታያለህ። ችሎታቸው ተመዝኖ ነው እዛ ደረጃ ላይ የሚደርሱት እና ሙያ ተኮር የሆነ አመዳደብ እስካሌለ ድረስ ውጭ ጉዳይም ብቻ ሳይሆን በተለያዩ ዘርፎች ያሉት ነገሮች ድክመትና ክፍተት ያሳያሉ።
ግሩም እይታ ነው። ጥሩ ሀሳቦች ነው ያነሳኸው። ዳጎስ ያለ መጽሐፍ ነው፣ ብዙ ታሪኮችም ያሉት ነው። ቀደም ብሎ የተነሳውን አቶ ከተማ ለቀዳማዊ ኃይለ ሥላሴ በቀጥታ የጻፏቸውን ደብዳቤዎች ጨምሮ ደጃዝማች ዘውዴ ገብረ ሕይወትና ጀኔራል ከበደ ገብሬ ሳይቀሩ ቀዳማዊ ኃይለ ሥላሴን እንደው የፖለቲካ አቅጣጫውን እንዲቀየር የሚማጸኑባቸውን አቶ ከተማ ደብዳቤ የጻፉበትንና ባይሳካም የሞከሯቸውን ሙከራዎች ጨምሮ የሚመለከቱ ሀሳቦች ሰፋ ባለው እየተያየን በአይን የሚታይ ውይይት በምናደርግበት ላይ ከምናነሳቸው ጥያቄዎች ውስጥ ይሆናሉ። መኮንን ከተማ፣ ሳምሶን ደምሴ ተፈራ እንግዶቼ ለጊዜያቸው አመሰግናለሁ። ለአሁኑ እግዜር ይስጥልኝ።
እኛም እናመሰግናለን።
አሉላ፣ በጣም ነው የምናመሰግነው።
ክብራትና ክብራን የራዲዮ መጽሔት ተከታታዮች ከመጽሐፉ ደራሲ አቶ መኮንን ከተማና ከአቶ ሳምሶን ደምሴ ተፈራ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ውይይታቸውንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። በቅርቡ ከዚህ ዓለም በሞት የተለየ የአንድ አንጋፋ የሥነ ጥበብ ሰው ሕይወትና ሥራ የምንዘከርበት ቅንብር ነው ቀጣዩ። አንጋፋ ሰዓሊ ነው። ለበርካታ ዓመታት በኖረባት የዩናይትድ ስቴትስዋ የቨርጂኒያ ክፍለ ግዛት የአሌክዛንድሪያ ከተማ የሚገኝ ኮሌጅ ለረዥም ጊዜ አገልግሏል። በቅርቡ ከዚህ ዓለም በሞት የተለየው አንጋፋ ሰዓሊ ሚካኤል ገብርኤል ቴድሮስ ሕይወትና ሥራውን ለመዘከር ለተሰናዳው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች በስልኩ መስመር ይዣለሁ። አቶ ብርሃነ ድሬሳ፣ ወይዘሮ ፍቅርተ ገብርኤል፣ አቶ ፋሲል ዳዊት። እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። በቅርቡ ከዚህ ዓለም በሞት የተለየውን የእውቁን ሰዓሊ አቶ ሚካኤል ገብርኤል ቴዎድሮስን ሕይወትና ሥራ ለመዘከር ለተሰናዳ ዝግጅት ነው የጋበዝናችሁ። እንደ ወዳጅ በቤተሰብ ደረጃም ቅርበት አላችሁ። አቶ ሚካኤል ከሰዎች ጋር ባለው ግንኙነት ቤተሰባዊ በማህበረሰብ ውስጥ ያበረከተውን ድርሻ ወዲሁም ደግሞ ምን አይነት ሰዓሊ ነበር የሚለውን ወይዘሮ ፍቅርተ ከርሶ ብጀምር። እርሶ የአቶ ሚካኤል ታናሽ እህት መሆኑን ተረድቻለሁ። ታላቁን አንተ ታናሹን አንቱ እያልኩ ነው። ፍቃዱን ከየት እንዳገኘም ባይታወቅም የኪነ ጥበብ ሰዎችን አንተ ወደ ማለቱ እናዘነብላለን። በዛ ምክንያት ነው አቶ ሚካኤል እናንተ ምለው። አመሰግናለሁ። ደንቡን መከተል ነው እየሞከርኩ ያለሁት ለስራ የምናደርገውን። ምን አይነት ሰው ነበር አቶ ሚካኤል? እንደ ወንድም ከሌሎች ጋር በሚቀራረብበት ቤተሰባዊ ህይወት ውስጥ እስኪ አስታውሱን።
ሚካኤል ከድሮም ጀምሮ ከተፈጥሮ በጣም ንጹህ ሰው ወዳጅ የሆነ ሰው ነበር። ከድሮ ጀምሮ የትም ቢሆን የተቸገረ ሰው ሲያይ፣ የተጎዳ ሰው ሲያይ ሰብስቦ ቤት ያመጣ ነበር። እማማና አባባ ሁሉ ጊዜ ሚኪ በመጣ ቁጥር እንግዲህ ሚኪ ነው የምንለው ሲመጣ ቤት ሁሉ ጊዜ ሰው ይዞ ይመጣል እና እነዛ ሰዎችም ተቀብለን እንደ ዘመድ ይሆናል እና ሚኪ ከድሮም ጀምሮ ሰው ሲጎዳ ሲያይ ማገዝ አለበት፣ የተቸገረ ሲያይ የሚያግዝ ሰው። እኛ ምንም ሳናይ እሱ በአርቲስት አይኑ ሰውን ሁሉ በሰላም በቸር አይነት አይን ነበር የሚያየው። ከልጅነቱ ጀምሮ እንደሱ ነው እና እኛን ያሳፍረን ነበረ። ለምን እኛ ምንም ነገር ሳናውቅ እሱ ከሌላ በላይ አይቶ የተቸገረ ሰው የተጎዳ ሰው ሲያይ ማገዝ አለበት። እኛንም እህትና ወንድሞቹን ሁሉ ጊዜ ከእናትና አባታችን የበለጠ ነበር የሚቆጣጠረን የሚጠብቀን እና እንደሱ ነው የማውቀው ከድሮ ጀምሮ እና በጣም ነፍስ የሆነ ንጹህ ሰው ነበር በቃ።
ወይዘሮ ፍቅርተ እንደ ቤተሰብ ለወንድሞ ካለዎት ቅርበት አንጻር ጭምር ነው የገለጹልን። ለየት ያሉ ናቸው የምትሏቸውን ጊዜ ተጠቅሶ የሚነሱ የየግል አጋጣሚዎቻችሁንም ወደኋላ ላይ ታጫውቱናላችሁ። አቶ ብርሃነ ወደ እርሶ ልመጣ ነው። አቶ ሚካኤልን በቅርበት እንደሚያውቅና በተለይም ደግሞ የእድሜውን አብላጫ በኖረባት ዩናይትድ ስቴትስ እርሱም ከግማሽ ምዕተ ዓመት በላይ ኖረዋልና ያን ያህል ረጅም ጊዜ እንደኖረ ሰው በአንድ በኩል በውጭ አገር የስደት ሕይወት ብዙ ዓመት የኖሩበትን አገር ባህል የራስ ለማድረግ፣ በሌላ በኩል ደግሞ ይዘውት የመጡትን ባህል ሳይዘነጉ ይልቁንም ደግሞ እንደ አቶ ሚካኤል ላለ የሥነ ጥበብ ሰው በሁለት ጫፍ ያሉትን የእነኝህን እሴቶች ሚዛን ለመጠበቅ ከሚያደርገውም ጥረት አንጻር አቶ ሚካኤል እንዴት ኖሮ አለፈ? በዚህ መካከልስ ምን አይነት ሰው ነበር? እስኪ መለስ ብለው አቶ ሚካኤልን ያስታውሱ።
እንግዲህ ሚካኤልን ወይም ሚኪ የማውቀው በቤተሰብ ደረጃ ነው መጀመሪያ እና በጣም አሁን እህቱ እንደገለጸችው ደግ ሰው ነው። ድምዋ ሁሉ ጊዜ ሰው ለመርዳት ይታጣር ወደ ኋላም አይ ከልጅነቱ ጀምሮ እንደዚህ ነው። በልጅነት ዘመኑ በቤተሰብ ውስጥ መጠሪያው ሚኪ ነው። ኦፍኮርስ ደንበኛ ስሙ የሚካኤል ገብርኤል ቴዎድሮስ። ግን ይሄ ደግሞ የቤተሰባዊ መሰረትም አለው። ቤተሰቡ እናትና አባቱ ቢሆኑ ውጭ ሀገር ያደጉ ቢኖሩ የተወለዱ ናቸው። ከእናት አባቱ አልፎ ደግሞ አያቶቹም ራሳቸው አብዛኛውን እድሜያቸውን ጊዜ ውጭ ሀገር ያሳለፉ ናቸው። የሐኪም ወርቅነህ የልጅ ልጅ ነው እሱ። ሐኪም ወርቅነህ በሁለት አመት እድሜያቸው ነው አንድ ፓርቲን የሚባል ብሪቲሽ ኦፊሰር ይዟቸው ሄዞ ወደ እንግሊዝ ሀገር አዶፕት አድርገው እዚያ ነው ያደጉት እና ቤተሰቡ ከመሰረቱ ባህሎች የተያያዙበት ቤተሰብ ነው። ደህና ኗራቸው እንግሊዝ ሀገር ኢትዮጵያ እና ሚካኤልም ደግሞ ከዚያ ብዙ አይለይም። በመሰረቱ ግን በጣም በሚያስገርም መንገድ በቃ የኢትዮጵያን ባህል አዋህዶታል ከሰውነቱ ጋር፣ ከአኗኗሩ ጋር፣ ከስራው ጋር። እና ሁሉ ጊዜ እህቱ ቅድም እንዳለችው ሰው ለመርዳት ምንም ጊዜ ወደኋላ የማይል ደግሞ ከሌ ነው ብሎ ሳይመርጥ ቤተሰብ ውስጥ እንደሆነ ከአንድ ዘመድ የሄደ እንደሆነ የቤተሰብ ሰራተኞች ጠበቃ ሆኖ ቁጭ የሚል አንዳንድ ጊዜ እስከ ማበሳጨት ድረስ እንደዚህ። እና እንደዚህ አይነት ሰው ነው። ከሱ ጋር የተዋሃደ ባህሪ አገልግሎት መስጠት ደግሞ ምንም ወደኋላ ማየት በጣም ኢነርጀቲክ እንደው ጉልበት ያለው ሰው ነው። ከልጅነቱ ጀምሮ የማይደክመው እኔ እሱን ነው የማውቀው።
መልካም። አቶ ብርሃነ አንኳር ነጥቦችን አንስተዋል። አገልግሎት መስጠትን ባህል ያደረገ ባህል ውስጥ ማደግ በራሱ የሚያዋጣውን ከኢትዮጵያዊ ባህል ጋር ማዋሃድን ወዲሁም ደግሞ በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያላቸውን ሐኪም ወርቅነህ አያቱን አንስተዋል። ምርጫ ያለውም አይመስልም አቶ ሚካኤል የሐኪም ወርቅነህ የልጅ ልጅ ሆኖ አድጎ ከባድ ይመስላል። አንዳንድ የየግል ገጠመኞቻችሁን እንድታነሱልኝ መልሼ ጋብዛለሁ። ወደ አቶ ፋሲል ልሻገር። አቶ ፋሲል ወዳጅና የቅርብ ጓደኛ ወዲሁም ደግሞ የሙያ አጋርህ ነው። አንተ በኢትዮጵያ የስነ ጥበብ ትምህርት ቤትም የስዕል ትምህርት አብራችሁ ተከታትላችኋል። እስኪ አንተንም ትውስታ አጋራን። በአንተስ ትውስታ አቶ ሚካኤል ምን አይነት ሰው ነበር?
ሁለቱን ለመናገር አቶ ብርሃን በጥሩ አድርጎ አስቀምጦታል። የዋህነት፣ ደግነትና ለሰው ችግር ደራሽነት ሲፈጠር አብሮ የተፈጠረ ነው እና ስለ ማይክ ብዙ ነገር ማውራት ይቻላል። ለሁሉ ችግር ደራሽ ነው። ከኔ ጋር ደግሞ በእድሜም ያው ኩያዎች ነን። ትምህርት ቤትም ፋይናል አካዳሚ ላይ አብረን እንማር ነበረ ኋላ እስክን ላይ ድረስ። የሚገርመው ደግሞ እንደ አጋጣሚ የፋሚሊ ፓራላል የሆነ ታሪክ አለ። እሱ የሐኪም ወርቅነህ የልጅ ልጅ ነው። ቀደም ብሎ በአውሮፓ ለመሄድ ደግሞ እድል ከነበራቸው ከንቲባ ገብሩ የናያት ናቸው። ሁለቱም ከናፒር ኤክስፔዲሽን በኋላ አውሮፓ ነው ሄዱ። የናያቱም ከንቲባ ገብሩ ወደ ስዊስ ሄዱ እና ከዛ ጊዜ ጀምሮ አንድ ቤተሰብ ማለት ይችላል እንጂ ማይክ በተፈጥሮ በጣም በጣም ሰው ወዳጅ ነው፣ ኤነርጀቲክ ነው። አንድ ቀን ቡና አብሮ የጠጣው ሰው በአንድ አጋጣሚ እንዲደረሱ ይባል ከሶስት ሰዓት መንገድ ሄዶ የመጠየቅ እንትን ያለ ነው። ለመግለጽ አስቸጋሪ ነው ማይክ። በስዕል ሙያውም ደግሞ በጣም ጎበዝ ሪያሊስቲክ ስዕል ነበር የሚሰራው። እንግዲህ ቀደም ብሎ እዛው ቀጥሎበታል። በትምህርት ቤት በነበርንበት ጊዜ እንደው ተማሪዎች መካከል በሚነሳ አንዳንድ እንደ አለመግባባት ውስጥ አስታራቂ ሁሉ መካከል የሚገባ ነው። ቁም ነገር በቃ ተላብሶት የተንከረ ሰው ነው ማለት የመጨረሻ ጥሩ ሰው ነው እና ብዙ ጊዜ ማጥፋት እንኳን አልፈልግ። እሱ ላይ አቶ ብርሃነ ጥሩ አድርጎ ገልጾታል። ስብዕናው እንደዚህ ነው ማለት እንደ ባጭሩ።
እነዚህ ውስጥ የስነ ጥበብ ባለሙያው አንተ ነህና ስለ ስነ ጥበባዊ ስራዎቹ ገፋ አድርገን እንነጋገራለን። አቶ ፋሲል እመለሳለሁ። ወይዘሮ ፍቅርተ ወደ እርስዎ ልምጣ። ታላቅ ወንድሞ የቤተሰባችሁም የመጀመሪያ ልጅ መሆኑን ነው የተረዳሁት አቶ ሚካኤል። እንግዲህ በፍቃድም ይሁን እንደ ታላቅ ወንድም የቤተሰብ ኃላፊነትን ከወላጆች ባላነሰ ኃላፊነት ይወስድ ነበር ከኛ ጋር የነበረውን ግንኙነት ብለዋል። በአንድ አይነት ድምፅ ነው የአቶ ሚካኤልን ሰብዕና የገለጻችሁ ሶስታችሁም። ነገር ግን እንደው ትንሽ ገፋ ለማድረግ በህይወት የሌለ ሰው ብዙ ጊዜ መልካም ጠባዩ ጎላም ተደርጎ ይነገራል። አቶ ሚካኤልን ለማያውቁ ሰዎች በእርግጥ የተናገራችኋቸው ያነሳችኋቸውን ጠባዮች የሚያሳዩ እንደ ምሳሌ ሊወሰዱ የሚችሉ ከብዙዎቹ ትውስታው እንደው ጎላ ብሎ የሚታዩትን የሚያስታውሷቸው አጋጣሚዎች አሉ ሊያጋሩ የሚችሉት ለአድማጭ?
እንግዲህ ሚኪ ከድሮም ጀምሮ ሰውም እኩል ለማድረግ ይሞክር ነበር እና ሁል ጊዜ ከዘመድ ከጓደኞች ጋር የሚጣላው ምንድን ነው? ሁሉ ሰው እኩል ነው፣ ሁላችንም አንድ ነን፣ አንድ ሰው ሲቸገር ሁላችንም እንደምንቸገረው የሚል አይነት አስተሳሰብ ነበረው እና አሁን ለምሳሌ ወደ መጨረሻ እንኳን ለገዳዲ መሬት ገዝቶ ቤት ሰራ። እዛ ሄዶ ያለው ሰፈርተኛ እየጋበዘ ቤቱ አምጥቶ እያበላ በቃ የዓለምን ነገር እያወራ ምንድን ነው የጎደላችሁ እያለ ለዚህ ነውን ችግራቸውን ሁሉ ይነግሩታል። እዛ ይመጣል አሜሪካን ሀገር። እነዛን ሰዎች ችግርን ሁሉ አስቦ ምን ብሎ የሚያስፈልጋቸውን እዚህ ገዝቶ ሻንጣ በሻንጣ ተሸክሞ ይሄድና ያመጣላቸዋል። ነግረ የሚላቸው ነበረ እና በቃ ጋሽሚኪ ጋሽሚኪ፣ ሽማግሌም ሆነ ወጣቱም ጋሽሚኪ ነበረ። ከሌላ የበለጠ አስቦላቸው ይደርስላቸው ነበረ። እና እንደሱ አይነት ሰው ነው። ድሮም እንዳልኩ ተማሪ ቤት ይሄድና ምሳ የሌለው የተቸገረ ተማሪ ሲያገኝ ይዞ ቤት ይመጣ ነበረ እና ተቸግሯል ይልና ይነግራቸዋል። በቃ እማማና አባባን ነዝንዞ ያስፈለጋቸውን ሁሉን ያስደርግላቸዋል። እና በቃ እንደሱ ነበር የሚያደርግ። ደብተር ሆነ ዩኒፎርም ሆነ ምሳም ሆነ የሚያርፉበት ቦታ ሲያጡ መጥቶ በቃ እኛ ጋር ነበር እስከ መጨረሻ። አሁንም እንኳን ያለው የሌለው እዚህ ሰዎች እዚህ ዘመድ ያጡ ሄዶ ፈልጎ ቸገራቸውን ነገር ያመጣል። ቤታቸው የተበላሸ ነገር ሳለ ሄዶ ይሰራላቸዋል። በቃ ከመጀመሪያ እስከ መጨረሻ እንደሱ ነው። ምግ አይደለጋሽ ብርሃን
ልክ ነው። እኔ እንዲሁም የምክትል ስም አውጥቼለት የአሽከሮች ቼጉቬራ ነበርም በየቤቱ እየሄደ ያዛመጣል። እኛ እና ምንም እንጂ ብዙ ጭቆና አለ በቤት አሽከር ላይ። በብዙ ታዳጊ ሀገሮች ሁሉ ያለን ሰዓት ሊሚት የለውም የሚሰሩት ቀኑ ረፍት የለ ብዙ ጊዜ አያገኙም ቫኬሽን ምናምን የሚባል እሱ ታዲያ ቺንቺን ቀስሞ በቃ በነሱ ኮርነር ውስጥ ነው ያለው። እና ለዚህ ነው ቼጉቬራ ያልኩት። ቅስቀሳ ያደርጋል።
በጀመሩት ገፋ እናድርግና በምሳሌዎች ማምጣት እየሞከርኩ ነው። አቶ ብርሃነ ቀደም ብዬ እንደጠቀስኩት እርሶ በጣም ቀደም ብለው ወደ ዩናይት ስቴትስ ከመጡ ኢትዮጵያውያን ውስጥ አንዱ ነዎት። አቶ ሚካኤልም ቆይቷል ከሀገር ከወጣ። ታሪኩ እንደሚተነትነው በ1970ዎቹ ነው። ከዚያ በፊትም ብዙ ቦታዎች ነበረ። ኮንጎ ኪንሻሳ፣ ጣሊያን ፍሎሬንስ ነበር። መጨረሻም ስነ ጥበብ ትምህርት ያጠናበት ኒውዮርክ፣ ብሩክሊን። ቀደም ብሎ ጀመር እንዳደረጉት የባህል ነገር በተለይም ደግሞ ለኪነ ጥበብ ሰው ልዩ ስፍራ አለውና በኖርባቸውም በርካታ ባህሎችም ሆነ ይዞት በመጣው የባህልና የወግን ነገር በስራውም ጭምር ያዩት የታዘቡትን ቢያጫውቱን።
እንግዲህ እውነቱን ለመናገር እንደ ታናሽ ወንድም ነው ማየውን እና በጣም የሚደነቅ ባህሪ ያለው በአንድ በኩል ከቤተሰቡ ከአያቶች ጀምሮ የውጭ ሀገር ኑሮና ባህል ቀመስ ናቸው። ሐኪም ወርቅነህ እንዲሁም አማርኛም በደንብ አይናገሩም። አብዬ ጌብም የአባቱ ገብርኤል ቴዎድሮስም በመጠኑ ነው። አክስቶቹ እናቱ ሁሉ ግማሹ በርማ ነው የተወለደው፣ ውጭ ነው ያለው። አንድ ፍሬዝ አለው ሰለሞን ደሬሳ የሚባል ወንድ ደራሲ ነበረ። ሃይፈኔትድ ኢትዮጵያንስ ይላል። እንደዚህ አይነት ሁለት ባህል ያያያዙ እና ማይክል ወይም ደግሞ ሚኪ ከዚያ የራቀ አይደለም። በጣም አማርኛም እንኳን በቅጡ የማይናገር ነው። ግን በጣም በጣም ፕሮፋውንድ የሆነ እንደ ጥልቅ ቅርት ያለው የኢትዮጵያ ቫሊዩዝ ያለው ልጅ ነው። ሰው ያከብራል። አሁን ለምሳሌ እኔ አንድ 10 ዓመት ታላቁ ብሆን ነው ጋሽ አትበለኝ ብዬ ብዙ ሞከርኩ። አቃተኝ እና ተውኩት። ጋሽ ብርሃንን እኔ ቤት ከመጣ አንድ ነገር ይዘን እንደሆነ እሱ ሆዙን ይዞ መኪናዬን ያጥባል። ምንም ቁጭ አይልም። ያበዛው የምናገረው ነገር እውነቱን ነው የምለው። ታመሜ እዚህ መጥቼ ዋሽንግተን በነበርኩበት ጊዜ እሱ መጣው ሲለኝ ቶሎ ዘልዬ ካልጋ ውስጥ ወጥቼ ሳህን ብርጭቆ አጥባለሁ። ምክንያቱም ገብቶ ያጥባል እሱ አለ በለለ። አንዳንድ ደግሞ የቤቴን ቁልፍ ዝራለሁ አደጋም እንዲደርስልኝ ስለረጠውት አንዳንድ ቀን ቫኪዩም ክሊነር ሲጮህ ነው እኔ ተነስቼ የምወጣው ድንገት ታላጠፋ ተኝቼ እንደሆነ ብዬ። ይሄ ቀልድ ይመስላል ግን አይደለም። ዛት ሚኪ ወይ ይህንን ነው የሚያደርገው። እንደዚህ ያለ ሰው ነው። ሰው ለማገልገል ወደኋላ ምንም ጊዜ ባህል ያለው ልጅ ነው። በጣም ደግሞ ፈሪሃ እግዚአብሔር ያደረበት።
መልካም። በቅርቡ ከዚህ ዓለም በሞት የተለየውን የስነ ጥበብ ባለሙያ አቶ ሚካኤል ገብርኤል ቴድሮስን ሕይወትና ስራ ለመዘከር ሶስት እንግዶቼ አቶ ብርሃነ ደሬሳ፣ አቶ ፋሲል ዳዊት ገብሩና ወይዘሮ ፍቅርተ ገብርኤል ቴድሮስ ለሰጣችሁት አስተያየት፣ ይልቁንም ደግሞ አቶ ሚካኤልም በቅርበት እንደምታውቁት በበቂ ያጋራችሁን ይመስለኛል። ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ታንኪ በጣም እናመሰግናለሁ።
አድማጮች፣ ከሶስቱ እንግዶቼ ጋር ያደረግኩት ቆይታ ይሄ ብቻ አይደለም። ሙሉውን ውይይት በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በአዲስ ዓመት ለዛ ያሰናዳውን ቅንብር ይዞ ቀርቧል። በታሪክ ማስታወሻውም ድፍን ምዕተ ዓመት የኋልዮሽ ወስዶ 1916 ዓመተ ምህረት በኢትዮጵያ የዘመናዊ ትምህርት ጅማሮ ታሪክን ያነሳሳል።
ጥሩ ብለሃል ማህሙድ፣ አይረሳም። እንኳን አደረሳችሁ ብዬ ዛሬውን ፕሮግራሜን ልጀምር። ቀደም ሲል አሉላ የ2016 ዓመተ ምህረትን የሬዲዮ መጽሔት ፕሮግራም የመጀመሪያውን ዛሬ አከናውነዋል። ያሁን ደግሞ የኔ ተራ ስለሆነ ቀጥላለሁ። ዛሬ መስከረም 6 2016 ነው። ይሄ 16 የሚለው ዓመት ወደ ኋላ ሳበኝ፣ አትለፈኝ ጎብኘኝ አለኝ። መስከረም 6 ነው መነሻዬ። 1916 ደግሞ 100 ዓመት ወደ ኋላ ተመልሰህ አንዳንድ ነገር አጫውት ለአድማጮቼ አለኝ። አድማጮቼ እናንተም ባላችሁበት እኔም በቤት ይሆኜ እስኪ እንግዲህ ስላለፈው 100 ዓመት ታሪክ በመጠኑ እንወያይ። ከዛ 10 ዓመት ቀደም ብሎ ዳግማዊ አጤ ምኒልክ በ1906 አረፉ። ምኒልክ ከማረፋቸው ቀደም ብሎ 4 ኪሎ አሁን የሚገኘውን የዳግማዊ ምኒልክ ዘመናዊ ትምህርት ቤት በ1898 ዓመተ ምህረት አቋቋሙ። ትምህርት ቤቱም በእሳቸው ስም ተሰይሞ እነሆ አሁን ከመቶ ዓመት በላይ እያገለገለ ይገኛል። 1916 ዓመተ ምህረት ደግሞ ኢትዮጵያን ይመሩ የነበሩት ንግሥተ ነገሥታት ዘውዲቱ ምኒልክ ናቸው። በዚያን ጊዜ የኋላው ቀዳማዊ ኃይለ ሥላሴ አልጋ ወራሽ ተፈሪ መኮንን ተብለው የመንግሥቱን ሥራ በውጭም በውስጥም ያከናውኑ የነበሩት ተፈሪ መኮንን ነበሩና በ1916 ዓመተ ምህረት የዳግማዊ ምኒልክ ትምህርት ቤት እንዳለ እሳቸው ደግሞ ሌላ ዘመናዊ ትምህርት ቤት ለመጨመር ፈልገው ትምህርት ቤቱ በምን ይሰራ፣ ህንፃው የትምህርት መሳሪያውስ ከየት ይገኛል? ስለዚህ በ1916 ዓመተ ምህረት አውሮፓን፣ አሜሪካን የትምህርት ቤት ህንፃ ማሰሪያ ገንዘብ ለማግኘት እንዲሁም የትምህርት መሳሪያ ቁሳቁሶችን አውሮፓ ሄዱ። በዛን ጊዜ እሳቸው ሲሄዱ ማንም የሰማቸውና አቤቱታቸውን ያዳመጠ የተቀበለ አልነበረም። ቀደም ብሎ የአድዋው ጦርነት 1888 ተካሄዶ ስለነበረ ምዕራባውያን በሙሉ አኩርፈው ስለነበረ በዚያ ምክንያት ሳያገኙ ነው ቀዳማዊ ኃይለ ሥላሴ ከዛ የተመለሱት። በዛው በ1916 ዓመተ ምህረት ወደ ፈረንሳይ ጎራ ብለው የፈረንሳይ ኦሎምፒክን አይተዋል፣ በዘመኑ የተካሄደውን። ከዛ ከተመለሱ በኋላ በ1948 ዓመተ ምህረት ኢትዮጵያ የኦሎምፒክ ተሳታፊ መሆን ጀመረች። በ1952 56 እና በ1960 ሮም፣ ቶኪዮ እና ሜክሲኮ ላይ አበበ ቢቂላ 2 ጊዜ፣ ማሞ ወልዴ 1 ጊዜ ለኢትዮጵያና ለአፍሪካ በማራቶን 3 የወርቅ ሜዳይ አስገኙ። ያ የ1916 እንቅስቃሴ ነው ይህንን የወለደው። ከአውሮፓና ከአሜሪካ ከተመለሱ በኋላ በራሳቸው ቤት አሁን እንጦጦ አጠቃላይ በሚባለው በተፈሪ መኮንን ትምህርት ቤት የራሳቸውን ቦታና ቤት ልክ እንደ አጤ ምኒልክ ሰጥተው ዘመናዊ ትምህርት እንዲጀመር አደረጉ። መምህራንም በኋላ ከካናዳ መጥተው እንደነበረ ነው የሚነገረው። ይህን በሚያደርጉበት ጊዜ ተማሪ ማግኘት በጣም ችግር ነበር። ዘመናዊ ትምህርትና ተማር ቢሉት የሚማር አልነበረም። ስለዚህ ንጉሠ ነገሥቱ ለተማሪዎች የኪስ ገንዘብ 3 ብር፣ 5 ብር፣ 6 ብር በየወሩ እየሰጡ ተማሪዎች እየመጡ እንዲማሩ ያደርጉ ነበር። በዚህ ጊዜ ግን መሳፍንቱ፣ መኳንንቱ ተቃወሙ። አንደኛ ዘመናዊ ትምህርት ኢትዮጵያ ውስጥ እንዲገባ አይፈልጉም። ሃይማኖት የሚያረክስ ነው፣ ሰውን ደግሞ የበለጠ ዘመናዊ አድርጎ የሚጎዳው ነውና የውጭው ነገር ለእኛ አይጠቅመንም እያሉ ይከላከሏቸው ነበር። ንጉሠ ነገሥቱ ግን ተጋፍተው የተፈሪ መኮንን ትምህርት ቤትን በ1917 ዓመተ ምህረት ልክ ዘንድሮ አሁን 99 ዓመቱ ነው አቋቋሙ። በየትምህርት ቤቱ ተማሪዎችን ይጎበኛሉ። ለገና፣ ለልደት ደግሞ ለተማሪዎች ለጃኬትና ቁምጣ የሚሆን ካኪ ጨርቅ እንዲሁም ሹራብ ከኬክ ጋር የገና ዕለት ለተማሪዎች ስጦታ ይበረከት ነበር። ይህን ሁኔታ ዛሬ ላይ ሆኜ ሳየው ዛሬ ከሞላ ጎደልም ቢሆን የተማሪዎች ዩኒፎርም፣ የጽፈት መሳሪያ እንዲሁም ደግሞ ከ700,000 በላይ ለሚሆኑ ተማሪዎች በጣም ለተቸገሩ የቀን ምገባ የሚደረግ ስለሆነ ኢትዮጵያ ወደፊት እንግዲህ ብርቱ ወጣቶችን እንድታገኝ የሚበጅ ነው።
የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ሰናበታለሁ። በመጪው የራዲዮ መጽሔት